የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሐሙስ ነሐሴ 14 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ካዝነላችሁ ፕሮግራሞች መሃል በትግራይ የአመራር ለውጥ ለማምጣት እንቅስቃሴ እያደረገ የሚገኘውን ፈንቅል ትግራይ አነጋግረናል።
እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መሰርተናል ማለት ነው።
እነሱን ለንጋር የትግራይን ክልል እድሜልካቸውን ያዘ እድሜልካቸውን ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል።
የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉስና የህወሓት ማዕከላዊ ኮሚቴ አባልን አቶ አማኑኤል አሰፋን የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል።
ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም።
የሲዳማ ባህልና ቱሪዝም ኃላፊ የሆኑትን አቶ አገኘው ጃጎን ነው የሰማችኋቸው። በሐዋሳ እየተከበረ ያለውን የሲዳማ ህዝብ የባህልና ቋንቋ ፌስቲቫል ዙሪያ አናግረናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
በዓለም ዙሪያ በኮሮና ቫይረስ ምክንያት በታመሙ ሰዎችና እንክብካቤ በሚያደርጉላቸው የጤና ሰራተኞች ላይ በስፋት የጥቃት አድራጎት እየተፈጸመ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስገነዘበ። ኮሚቴው ትናንት ባወጣው መግለጫ ወረርሽኙ በዓለም ዙሪያ መዛመት በጀመረበት በየካቲትና ባለፈው ሐምሌ ወር መካከል በነበረ ጊዜ በ40 ሀገሮች በቫይረሱ ምክንያት በታመሙ ሰዎችና በሕክምና ረዳቶቻቸው ላይ የደረሱ 611 ጥቃቶችን መዝግበናል። ተጨባጭ ቁጥር ግን ከዚህ እጅግ እንደሚበልጥ እናምናለን ብለዋል። ድብደባ፣ ስድብ፣ የጥቃት ዛቻን ጨምሮ አብዛኛው ድርጊት የተመዘገበው በአፍጋኒስታን፣ ኮሎምቢያና ፊሊፒንስ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ገልጿል። በዩናይትድ ስቴትስ በመጪው ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን በምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ የመረጧቸው ሴናተር ካሜላ ሃሪስ ትናንት ረቡዕ እጩነታቸውን በይፋ ተቀብለዋል። ትናንት ማታ በተካሄደው በዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ቀን ባደረጉት ንግግር እንደምትችል የምናውቃትን ያቺን አሜሪካ እውን ለማድረግ እንታገል ሲሉ ጥሪ አሰምተዋል። የ55 ዓመቷ የካሊፎርኒያ የቀድሞ አቃቤ ሕግ ካምላ ሃሪስ በዩናይትድ ስቴትስ በዋናዎቹ ፓርቲዎች በፕሬዝዳንታዊ ፉክክር ፓርቲያቸውን ወክለው በመቅረብ አራተኛ ሴት ሲሆኑ የመጀመሪያዋ ጥቁር አሜሪካዊትና የደቡብ እስያ ቤተሰብ የተወለዱ ናቸው። ካምላ ሃሪስ በንግግራቸው ፕሬዝዳንት ዶናልድ ትራምፕን የኮቪድ-19ን ወረርሽኝና የኢኮኖሚው አመራር ውድቀታቸው ሕዝቡን በሕይወቱና በኑሮው ከባድ ዋጋ አስከፍሎታል በማለት የሰላ መቀፌታ አቀርበውባቸዋል። ደቡብ ሶማሊያ ባይዶዋ ከተማ ውስጥ የ11 ዓመት ወንድ ልጅ መድፈራቸውን ያመኑ ሁለት ወታደሮች ተረሸኑ። የ29ና የ23 ዓመት ዕድሜ ያላቸው ወታደሮቹ ድርጊቱን መፈጸማቸው በማስረጃ ተረጋግጧል፣ ራሳቸውም አምነዋል ሲሉ ባለሥልጣናቱ ገልጸዋል። የወሲባዊ ጥቃት አድራጎት በሀገሪቱ እየተባባሰ መሆኑ ሲዘገብ ቆይቷል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበየነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የትግራይ ህዝብ ያቀረባቸው ጥያቄዎች በሰላማዊ መንገድ እንዲመለሱ የተደረገው ጥረት ውጤታማ ባለመሆኑ በክልሉ የሚገኘውን የህወሓት አመራር በተለያዩ የትግል ስልቶች ለመለወጥ ያለመ የወጣቶች እንቅስቃሴ ጥረት እያደረገ መሆኑን ለአሜሪካ ድምጽ አስታወቀ። ሰንቀል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉስ ከጣቢያችን ጋር ባደረጉት ቆይታ የትግራይ ህዝብ ትግል በህወሓት ጥቂት የቡድን ስብስብ ተጠልፏል ሲል ወቅሰዋል። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በበኩላቸው ፈንቅል ትግራይ በሚል የሚንቀሳቀሰው ቡድን በፌደራል መንግስት ድጋፍ የተቋቋመ የክልሉን ሰላም ለማደፍረስ ያለመ ቡድን ነው ሲሉ ምላሽ ሰጥተዋል። የዚህ ቡድን አባላት የትግራይን ክልል መቼም እንደማይዙ ተይዘውም የህግ የበላይነት ሊረጋገጥባቸው እንደሚችል አስጠንቅቀዋል። ሁለቱንም ያነጋገራቸው ሀብታሙ ስዩም ነው። በመጀመሪያ ከፈንቅል ትግራይ ሊቀመንበር አቶ የማነ ንጉስ ጋር ያደረገው አጭር ቆይታ ይቀርባል።
አመሰግናለሁ። ምር የማነ ንጉስ እባላለሁ። የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነው።
በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት? እንዲመሰረትስ መነሻ የሆነው ምክንያት ምንድነው የሚለውን እስቲ አብራሩልን።
እንግዲህ ፈንቅል የተመሰረተው ከሁለትና ሶስት አመታት በፊት በማረሚያ ቤት በነበረው ጓደኞች ማለትም ህወሓት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች 2007-2008 ዓመተ ምህረት እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደተነፋኑና ቅሮብ ስንባል በዚህ አይነት እንቅስቃሴ ያስፈልጋል ብለን እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ወጣ በዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ፈንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረት ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሓት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ፣ ለፍትህ፣ ለነጻነት ብሎ 60 ሺህ ልጆችን ገብሯል። 120 ሺህ ልጆችን ደግሞ አካል ጉዳተኛ አድርጓል። ይሁን እንጂ በ30 ዓመታት የህወሓት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፏል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መስርተናል ማለት ነው።
እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው?
እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ ሰላማዊ ትግል ሆነ የፒሲቡል ቫዮለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት፣ የስራ አድማ ማድረግ፣ የህወሓት የታችኛው መዋቅር ከከፍተኛው የህወሓት አመራር ላይ ግንኙነት በመበጣጠስ ከህወሓት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ኃይል ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው። በዚህም በትግራይ ተመክሮ የማያውቅ ውጤታማ ስራዎችን ሰርተናል። ከተመሰረተ ለምሳሌ ሽሬ ማሐንሳ ላይ ለዘጠኝ ቀን ያክል መንገድ አዘግተናል። ወቆራዊት፣ ወልቃይት ላይ በቅርቡ ደግሞ ወጅራት። ስለዚህ እነዚህ አይነት ትግል አካሄዶች በጣም ውጤታማ የሆኑ ብለን ስላሰብና በኢትዮጵያ ውጤታማ ሆነው 27 ዓመታትን ሲገዛ የነበረ ህወሓት ከአራት ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው።
ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርስዎ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልል ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብሎ የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረ ወይ ያስተባበራቸው?
እሺ፣ አመሰግናለሁ። እንግዲህ እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት። እነማን መሆናቸው ይታወቃል። ህወሓትና የህወሓት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆነ ለምን ህወሓት ተጨነቀ? ጠዋትና ማታ እኮ አሁን ህወሓት የሚያወራው ስለ ፈንቅል ነው። ጠዋትና ማታ በሳምንት ሁለት ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሓት ምን ያክል እንደሚፈራና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ ሁለትና ሶስት ነው የተገኙ ወጣቶች ፈንቅል ናቸው ተብሎ ማፈርና ማሰን ተጀምሯል። ስለዚህ የሚያሳየው ምንድን ነው? ፈንቅል ምን ያክል ከህዝቡ ተቀባይነት እንዳለውና በእርግጠኝነትም ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለኝ።
አቶ ይማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወሓት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲል ይወቅሳሉ። በዚህ ላይ ምን አስተያየት አለዎት?
እንግዲህ
የህወሓት የነበረ ልክፍት ወይም ደግሞ ሱስ ምንድነው? ህወሓትን የተቃወመ ማንኛውም ኃይል ሰላም ኃይል ነው አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በ27 አመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳን ብናይ በፓርላማ ሳይቀር አሸባሪ ናቸው ጸረ ሰላም ኃይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህኛም በሻቢያ ይደገፋሉ፣ በግብጽ ይደገፋሉ፣ በፌደራል መንግስት ይደገፋሉ የሚል ወሬዎች ይነዛ። ይህ ብቻ ሳይሆን 450 ሚሊዮን ብር ከፌደራል መንግስት ተቀብሎ ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምጽ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምኤች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም። እኛ የምናገኘው ሁሉም ድጋፍ የሚደረግልን ከኢትዮጵያውያን ህዝብ ነው። ለምን ኢትዮጵያውያን የጋራ ጠላታቸው አንድ እንደሆነ ያውቃሉ። እኛም እያስረዳን ነው። ይህ የኢትዮጵያ ጠላት ኢትዮጵያ አንድ እንዳትሆን ከኢትዮጵያ የታሪክ ጠላቶች ጋር አብሮ የሚሰራ ድርጅት ህወሓት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ ፈንቅልን መደገፍ ስለሆነ ኢትዮጵያውያን እየደገፉን ነው። የትግራይ ህዝብ እየደገፈው ነው። እኛ ፌደራል መንግስት የሚደግፈን የለን። ከፌደራል መንግስት ምንም አይነት ግንኙነት የለን። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ፣ እንደ ፈንቅል ሊቀመንበር መንግስት የደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን በፋይናንስ ይደጎማሉ፣ እንደዚህ ይታገዛሉ የሚባል ያው የቆየ የህወሓት ስም ማጥፋት ካልሆነ በስተቀር እኛ ከፌደራል መንግስት ምንም አይነት ግንኙነት የለንም የሚል ሀሳብ ነው ያለኝ።
በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ ጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ?
እንግዲህ ለውጥ ሲመጣ ለለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። ለምሳሌ ለውጥ እንኳ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀውሰች ተፈጥሯል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለት ነው የምለው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሓት አገዛዝ ግን ይሻላል። ስለዚህ እኛም እንደዛ አይነት ችግር እንኳ ቢገጥመንም ከህወሓት ግን አይብስም። ምክንያቱ ከህወሓት በላይ ዲክታተር የለም፣ ከህወሓት በላይ ገዳይ የለም፣ ከህወሓት በላይ ጨብጫፍ የለም። ስለዚህ ህወሓት ከተወገደ የተወሰነበት ችግር ቢመጣ ግን ደግሞ ከህወሓት አገዛዝ አይብስም። ግን አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠነቀቅን ትምህርት እየወሰድን እንገኛለን።
በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልል ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድናቸው ብለው ያስባሉ?
እንግዲህ እኛ እንደ ፈንቅል አቋም ህወሓት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሓት አሁንም ህዝቡን ወደ ችግር ወደ ጦርነት ለማስገባት ጠዋትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ ህገ መንግስትን እየጣሰ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲጣስ ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት ነው። ስለዚህ በዚህ ጉዳይ ላይ የፌዴራል መንግስት በህወሓት ላይ ጫና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማን አልበኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያም አደጋ ስለሆነ ከወዲሁ እርምጃ ቢወሰድና አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው የሚል ሀሳብ ነው ያለው።
አቶ አማኑኤል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉስ አስተያየቶች ላይ ምላሽ እንዲሰጡኝ በማሰብ ከመቀሌ በስልክ አግኝቻቸዋለሁ። አቶ አማኑኤል አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ።
ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት የጀግና ኃይለ ማርያ ስም ነው፣ የትግል ስም ነው። ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ኃይል በትግራይ ክልል ላይ ብጥብጥና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባሰባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው በወንጀል ከዚህ በፊትም በወንጀል ተከሰው የተፈረደባቸው የመሳሰሉ ሰዎችን አጥራቅሞ በትግራይ ግጥብጥና አመት ለማንሳት ያሰባሰባቸው ናቸው። በጣም በሚገርም መልኩ የፌደራል መንግስት በሕገ መንግስቱ መሰረት በአገሪቱ ሰላምና ደህንነት የህዝቦች ሰላምና ደህንነት የማስጠበቅ የህግ የበላይነት የማስጠበቅ የዜጎችን መብት የማክበር ግዴታ አለበት። ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባልሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስትነትን መያዝ አይቻልም። ስለዚህ ህወሓት ሰላማዊ ባልሆነ መንገድ በአመት ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው በፌደራል ሚዲያዎች የሚያስተዋውቃቸው አላማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩን መሬት ላይ ስትመጣ ምንም የሚባቻ የሌላቸው ግን የተለያዩ ነገሮችን ለመፍታት የሚፈልጉ ኃይሎች ናቸው።
እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ። ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ቅዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛ ነን ሲሉ ይደመጣሉ።
ማለት በትግራይ የሚደረገውን ምርጫ ህገ መንግስታዊ ነው አይደለም የሚለውን ማለት ለህዝቡ መተው ይሻላል። ለህዝብና ለህዝብ ሆኖ ግን እንዳልኩ በትግርኛ የሚናገር በፌደራል መንግስት ስልጣን የያዙ ሰዎች ተላላኪዎች ስለሆኑ እነሱ የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና አብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ያሉ በአረብ ሀገር የነበሩ ሰዎች የአረብ ሀገር ስራ ሰርተው የሚያገኙት አዲስ አበባ ቁጭ ነው ለመናገር በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደሞዝ የተከፈላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ውስጥ በጣም ተቀባይነት አለን የሚሉ ትግራይ ውስጥ ተቀባይነት ካላቸው አዲስ አበባ ምን ያደርጋል? ትግራይ ላይ ተቀባይነት ያለው ሰው እኮ አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ ህዝብ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆኖ መታገል ነው ማለት ነው። በዛ ከሆነ ህወሓት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆኖ የትግራይ በረሃ ውስጥ ገብቶ የትግራይ ህዝብ እየተንከባከበው እየቀለበው እያሳደገው ደርግ ሁኔታ ነው እና የትግራይ ህዝብ ተቀባይነት ካላቸው ወደ ትግራይ ህዝብ ግብግብ መምጣት አለባቸው እና የትግራይ ህዝብ ምን እንደሚላቸው ምን እንደሚያደርጋቸው ያሉ ማለት ነው። ይሄ ዝም ብሎ ማለት አሁን እኔ እናንተ አጀንዳ ያደረግነውን ጉዳይ በዚህ መልኩ አጀንዳ ለማድረግ ካልሆነ በስተቀር እነዚህ ሰዎች በቡድን ደረጃም የሚያስጠራ ምንም ቁመና የላቸው፣ በሚጠሩበት ስም ለመስራት የሚያስችልም አላማ ያላቸው ተላላኪዎች ናቸው፣ ህገወጦች ናቸው። የትግራይን ሰላምና ደህንነት የህግ የበላይነትን ለማስተጓጎል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላኪዎች ናቸው። በዚህ መንገድ ደግሞ እውነቱን ልንገር የትግራይን ክልል እድሜ ልካቸውን አያዝም ማለት እድሜ ልካቸውን ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል።
የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉስን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በሲዳማ ህዝብ ዘንድ በጉጉት የሚጠበቀው አመታዊ የባህልና ቋንቋ ፌስቲቫል ሐዋሳ ላይ ተጀምሯል። ሲዳማ 10ኛው የኢትዮጵያ ክልል ከሆነ ወዲህ ሲከበር የመጀመሪያ የሆነውን ይህን ፌስቲቫል የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። ቀጥሎ ይቀርባል።
የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ አገኘው ጃጎ እንዳሉት ክልሉ ከተመሰረተ በኋላ የሲዳማ ቋንቋና ባህል ሲምፖዚየም ሲካሄድ የመጀመሪያው በመሆኑ በልዩ ሁኔታና ስሜት ተከብሯል።
እንግዲህ ሲዳማ
ላለፉት አመታት ሲታገለ ከረመው ቀደም ብሎ የሚመጣው የማንነት ጉዳይ ነው። የተጠቃሚነቱን ጉዳይ የሚመጣው ከማንነት በኋላ ነው። ከቋንቋ ከባህል ከተለያዩ እስቴቶችና የዛ ብሔር ታሪክ ከመተዋወቅ ጋር ነው የሚያያዝ። ምክንያቱም ይሄ ሳይኮሎጂካልም ሳቲስፋክሽን ወይም እርካታ የሚሰጥ ነው። ሰው ማንነት አለው። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። ስለዚህ ሁለቱም የአንድ ሳንቲም ሁለት ገጽታ ሆኖ ባህልና ቋንቋ የሚመጋገብ ሴክተሮች ወይም ዘርፎች እንደሆኑ የዘርፉ ምሁራን ይስማሙበታል። ከዚህ አንጻር ስናይ የሲዳማ የክልል ጥያቄ ወይም የማንነት ራስን በራስ የማስተዳደር ጥያቄ ላሽ ባገኘበት ማግስት በመሆኑ በጣም በተለየ ስሜትና በተለየ ደስታ ውስጥ ሆነን ነው ይህን ሲምፖዚየም ስናገር።
ሲዳማ በክልል መደራጀቱ ለቋንቋና ለባህል ውድገት ያለው ጠቀሜታ ከፍተኛ ነው ብሏል።
የሲዳማ አፎ ለምሳሌ በሲዳማ ብሔራዊ ክልላዊ መንግስት ውስጥ በህገ መንግስት ውስጥ ተካተተ የስራ ቋንቋ ነው ተብሎ ተወስኗል። ስለዚህ ከዚህ ቀደም ከነበረው ትንሽ ለየት ያደርገዋል። ምክንያቱም ህገ መንግስቱ ስለሚያስገድደው
ቋንቋውን ተወዳዳሪ የስነ ጽሁፍና የትምህርት ለማድረግም ዝግጅት መደረጉንም አቶ ጃጎ ገልጧል።
የሲዳማ አፎ ለምሳሌ በተናጋሪ ብዛት በአገር ደረጃ ሲዳማ ብሔር በአምስተኛ ደረጃ ላይ እንዳለ ይታወቃል። ተናጋሪውም በዛ ልክ ነው። ስለዚህ የሲዳማ አፎም በፌደራል ደረጃ ተወዳዳሪ ቋንቋ እንዲሆን መስራትን ይጠይቃል ማለት። ከዚህ አንጻር የስነ ጽሁፍ ቋንቋ ሆኖ የሊትሬቸር የፊልም ቋንቋ ሆኖ እንዲወጣ ነው የሚፈለገው። ምክንያቱም መንግስት ከሆነ በኋላ ራሱን በራሱ ማስተዳደር ከጀመረ በኋላ ሲዳማም ካስፈጻሚ አካላት የሚጠብቀው ይህንን ነው። በተለይም ከኛም ከባህል ቱሪዝም ህዝቡ የሚፈልገው ይህንን ነው። ለተቋሙም በአዋጅ የተሰጠው ስልጣንና ተግባር ቋንቋን ማሳደግ ማጎልበት ይጠበቅበታል።
የሲዳማ ባህል ያኗኗር ዘይቤና የህዝቡን ስነ ልቦና መሰረት ያደረገ ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራ ማስታወቀዋል። ክልሉ በባህላዊ እሴት የበለጸገ ነው የሚሉት አቶ ጃጎ የቱሪዝም ኢንዱስትሪውን በማሳደግ የስራ እድል መስክና ገቢ ማስገኛ ማድረግም የክልሉ መንግስት የቤት ስራ መሆኑ ተወስዷል ብሏል።
በጣም የታጨቁ ባህላዊ እሴቶች አሉ ሲዳማ ላይ ያልተዋቡ በስፋት መስራት የምንችላቸው ከቱሪዝም ኢንዱስትሪው ጋር አያይዘን መስራት የምንችላቸው አሉ። ለምሳሌ የተፈጥሮ ቅርሶች አሉ፣ የተፈጥሮ መስህቦች አሉ፣ ታሪካዊ መስህቦች እና ቦታዎች አሉ፣ ጥቅጥቅ ደኖች አሉ እና እነዚያን ዋሻዎች እና መልክዓ ምድሮች አሉ። እነዚያን የማስተዋወቅ ፕሮሞት የማድረግ ለገበያ ማባል የቱሪዝም ፍሰቱ እንዲጨምር የማድረጉና የተለያዩ ኢቨንቶችን ከመጠቀም አኳያ የተጀማመሩ ስራዎች አሉ። ያንን ደግሞ ወደ ዲጂታል አምጥቶ የማስተዋወቅ ቱሪስቶችንና ጎብኚዎች እንዲጎርጡ የመስራት አሳይመንት የዚህ የቢሮና የብሔራዊ ክልል መንግስት አሳይመንት ሆኖ ነው ያለው። አሁንም ሀዋሳን ተወሰዱ የአገልግሎት ሰጪ ማዕከልና የቱሪዝም ሴንተርና ይህን አጠናክሮ መሄድን ይጠይቃል። ሰላሙን አስጠብቆ አስተዋውቆ በተገቢ ህዝቦች ፍቅርና አንድነትን ሰላምን አሳይቶ ቱሪስቶች ወደዚህ እንዲጎርፉና ለወጣቱም የስራ እድል እንዲፈጥሩ የኢኮኖሚ መሰረት እንዲሆን በስፋት መሰራት አለበት።
የሲዳማ ባህል ሽማግሌና የአቤላ ጎሳ መሪ አቶ ሻምበል በላይ እንደ አፍኔ ያሉ ሐላሌ ወይም እውነትን መሰረት ያደረጉ የፍትህ ስርዓት ማስተዋወቅ እንደሚያስፈልግ ተናግሯል። ባህሉ ተጠልፎ በፖለቲካ ተጽዕኖ ስር ወድቋል ያሉት ሻምበል በላይ በተለይ ባለፉት 27 ዓመታት የፖለቲካ አላማን ለማሳካት ሲባል ሲደረጉ የነበሩ አይነት እንቅስቃሴዎች እንዲቆሙ አሳስበዋል።
ሽማግሌውም የራሱን ስርዓት ለቆ የት ነው የሚገባ? ፖለቲካ ውስጥ ነው ዘወሩ። ፖለቲካ ውስጥ የሚያስገባ ማን ነው ደግሞ? ይሄ ሌላ መራርጎን ሌላ ተልኮ ያላቸው በቃለ ያኛው ጥሎ ያኛው ለማለም አመራሩ እጅ ስላለ ሽምግልናው የሽማግሌ ሁኔታውን ራሱ ተረድቶ የሚነሱ ነገር ማርገብ አለበት፣ ሰላም መፍጠር አለበት፣ ፖለቲካ ውስጥ መግባት የለበት። አሁን በፊት በ27ቱ ዓመት ውስጥ ብዙ ጭቅጭቅና በዚህ በክልሉ ምክንያት ብዙ ነው። እኔ በዚህ እድሜ ያየው ራሱ ለምን ሽማግሌን ወጦ የት ነው እየገባለ? ማያገባ ወጦ ፖለቲካ ውስጥ ነው እየገባ ያለ። ሽማግሌና ፖለቲካ አንድ ላይ አይሄድም። የሽማግሌ ስራ ደግሞ የተጣላውን ማስታረቅ፣ እውነት መናገር፣ እውነትን ለገንዘብ ሮ መሸጥ አያስፈልግም።
26ኛው የሲዳማ ብሔር ቋንቋና ባህል ሲምፖዚየም በአዋሳ ከተማ በሲዳማ ባህል አዳራሽ ሰሞኑን የተከበረ ሲሆን የሲዳማ ዘመን መለወጫ ፍቼ ጨምባላላ በዓለም ቅርስነት በዩኔስኮ በማስመዝገቡ እስካሁን የተደረጉ የሩብ ምዕተ ዓመት የሲዳማ ባህልና ቋንቋ ሲምፖዚየም ስኬታማ መሆኑ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Oh, for love.